The Voice of America. ይህ የአሜሪካ ድምፅ ራዲዮ ጣቢያ ነው።
በ19 በ22 እና በ25 ሜትር ባንድ እንዲሁም በናይል ሳት ከዋሽንግተን ዲሲ በቀጥታ የሚተላለፍላችሁ የዛሬ ሐሙስ ጥቅምት 11 2008 ዓ.ም ዝግጅታችን ጀምሯል።
ጤና ይስጥልን፣ እንደምን አመሻችሁ አድማጮቻችን። የዚህ ምሽት አስተናጋጆቻችሁ እኔ አዲሱ አበበና
ቆንጂት ታዬ ነን።
የዳዲሞስ ኢንተርቴንመንትና የፕሬስ ስራዎች ድርጅት ስራ አስኪያጅ ግዛው ታዬ የ18 ዓመት እስራትና የ100,000 ብር ቅጣት ተፈረደበት።
እዛ ጋር የዛሬ ዓመት ተፈርዷል። የዛሬ ዓመት ተወስኗል፣ ተነጥቋል፣ ቢሮ ታሽጓል፣ አካውንት ተዘግቷል፣ ባዶ እጃቸውን ሸሽተው ወጥተዋል። ከዚህ በኋላ 200,000 ወይ 300,000 ያለብህ 18 ዓመት ምናምን ማለት ምን ማለት ነው? እንዴት በዚህ አስተያየት መስጠት ይቻላል? እነሱ ምንም እየሰሩ ለማያውቁት ነገር
ግዛው ታዬ ለቪኦኤ ማምሻውን ከሰጠው ቃል የተቀነጨበ ነው የሰማችሁት። ዝርዝሩን በመጽሔት ክፍለ ጊዜ ይዘናል።
ከምሽቱ ዜና መካከል ደግሞ አንድ ሁለቱን ቆንጅት ታስታውሰናለች።
በደቡብ ሱዳን ዩኒቲ ክፍለ ግዛት ረሃቡ ጸንቷል፣ 30 ሺህ የሚሆን ህዝብ ሞት አፋፍ ላይ ሊደርስ ነው የሚል ማስጠንቀቂያ አለ። የቀድሞዋ የዩናይትድ ስቴትስ የውጭ ጉዳይ ሚኒስትር ሂለሪ ክሊንተን ሊቢያ ቤንጋዚ የዩናይትድ ስቴትስ ቆንስላ ውስጥ አምባሳደሩን ጨምሮ አራት ሰው ስለተገደለበት ጥቃት ምክር ቤታዊ ኮሚቴው ፊት ቀርበው የምርመራ ጥያቄ እየተደረገላቸው ነው።
አዎ፣ እነዚህ ዋና ዋናዎቹ ናቸው። በተለይ በሚስ ክሊንተን ጉዳይ ላይ የዕለቱ አብይ ርዕስ ዘገባም ያክልበታል። ዛሬ መደበኛ ቅንብሮቻችን የባህል መድረክ፣ ሳይንስና ህይወት ናቸው።
መልካም ምሽት። አሁን የምሽቱን ዜናዎች እናቀርባለን። በጦርነት በምትታመሰው በደቡብ ሱዳን ዩኒቲ ክፍለ ሀገር እየጸና በመጣው ረሃብ 30 ሺህ የሚጠጋ ህዝብ በከባድ ረሃብና ሞት አፋፍ ላይ እንደሚገኝ አንድ አዲስ ሪፖርት አስጠንቅቋል። የምግብ ዋስትና ኤክስፐርቶች በተባበሩት መንግስታት ድርጅት ድጋፍ ባሰናዱት ሪፖርት በክፍለ ግዛቷ ያሉ አራት ወረዳዎች እስከ መጪው ታህሳስ ማለት እስከዚህ የአውሮፓውያን ዓመት ማብቂያ አስቸኳይ ሰብአዊ እርዳታ ካልደረሰላቸው ህዝቡ ለከባድ አደጋ እንደሚጋለጥ አስጠንቅቀዋል። በአጠቃላይ ቁጥራቸው ወደ 4 ሚሊዮን የሚደርሱ ደቡብ ሱዳናውያን ማለትም ከህዝቡ አንድ ሶስተኛ ማለት ነው በአጣዳፊ የምግብ ችግር ውስጥ እንዳሉ የሚበዙትም በዩኒቲ ጆንግሌና አፐር ናይል ክፍለ ግዛቶች መሆናቸው ነው የተገለጸው። ሶስት የተባበሩት መንግስታት ድርጅት መስሪያ ቤቶች የህጻናት መርጃው ዩኒሴፍ፣ የምግብና የእርሻው ኤፍኤኦ እና የዓለም የምግብ ፕሮግራም ደብሊውኤፍፒ ባወጡት የጋራ መግለጫ የደቡብ ሱዳን ተፋላሚ ወገኖች በረሃብ ወደ ተጠቁት አካባቢዎች ያለምንም ገደብ መግባት ይፍቀዱ ሲሉ ተማጽኖ አቅርበዋል። ዛሬ የወጣውን አዲስ ሪፖርት ያጠናቀሩት ኢንቴግሬትድ ፉድ ሴኩሪቲ ፌዝ ክላሲፊኬሽን ፕሮግራም የተቀናጀ የምግብ ዋስትና ደረጃ ምደባ መርሃ ግብር የተባለ ድርጅት ተንታኞች ናቸው።
ናይጄሪያ ውስጥ የጽንፈኛ እስላማዊም ቡድን የቦኮ ሃራም ተዋጊዎች ዛሬ ጠዋት በቦርኖ ክፍለ ሀገር 20 ሲቪሎችን መግደላቸው ተዘገበ። ጥቃቱን ያደረሱት ጽንፈኞቹ ተዋጊዎች ከመንግስቱ የጦር ኃይል ጥቃት በመሸሽ ላይ የነበሩ መሆናቸው ታውቋል። ታጣቂዎቹ በአካባቢው ያልፉ የነበሩ መኪናዎች ውስጥ የነበሩ ተሳታፊዎችን ገድለዋል። በአካባቢው በሚገኝ መንደር የነበሩ መኖሪያ ቤቶችን በሙሉ መዝረፋቸውንና ማቃጠላቸውን የአካባቢው የመከላከያ ኃይሎች አመልክተዋል። በኋላም የቦኮ ሃራም ተዋጊዎቹ በመኪናና በሞተር ብስክሌት አምልጠዋል። በአጎራባች ኒጀር ደግሞ ተጠርጣሪ የቦኮ ሃራም ተዋጊዎች ትናንት ባደረጉት የአጥፍቶ ጠፊ ጥቃት ሙከራ 2 ወታደሮች መግደላቸውና በርካቶች ማቁሰላቸው ታውቋል።
የኮንጎ ሪፑብሊክ ተቃዋሚና የሲቪል ማህበረሰብ ድርጅቶች ዛሬ ሐሙስ ከዩናይትድ ስቴትስና ከአውሮፓ መልእክተኞች ጋር ስለ ሀገራቸው የፖለቲካ ሁኔታ ውይይት ያደርጋሉ። የሀገሪቱ ፕሬዚደንት ለሶስተኛ የስልጣን ዘመን እንዲወዳደሩ ሊፈቅድ የሚችለውና ለፊታችን እሁድ የታቀደው ውሳኔ ህዝብ በሀገሪቱ የፖለቲካ ሁከት መቀስቀሱ የሚታወቅ ነው። የኮንጎ የዲሞክራሲና የወሳኝ እድገት ንቅናቄ የሚባለው ተቃዋሚ ቡድን መሪ ፐርፌክት ኮሌላስ በሰጡት ቃል በስብሰባው ማክሰኞ ዕለት የአራት ሰዎች ሕይወት የጠፋበት የፖለቲካ ሁከት ለማክተም የሚረዳ ውይይት ይካሄድበታል ብለዋል። የአፍሪካ ህብረትን ጨምሮ ዓለም አቀፉ ማህበረሰብ የሀገሪቱ ህገ መንግስት እንዳይጣስ ያድርጉልን ሲሉም ተቃዋሚ መሪው ተማጽኖ አቅርበዋል። ትናንት ረቡዕ በዋና ከተማዋ ብራዛቪል ተቃዋሚ ሰልፈኞችና የጸጥታ ኃይሎች መጋጨታቸውም ተሰምቷል። የተባበሩት መንግስታት ድርጅት ዋና ጸሐፊ ባንኪሙን በእሁዱ ውሳኔ ህዝብ ዋዜማ በሀገሪቱ ያለው ውጥረት አሳስቦኛል ማለታቸው ተጠቅሷል። በታቀደው ውሳኔ ህዝብ ፕሬዚደንቶች በሁለት የስልጣን ዘመን እንዲወሰኑ እና ለፕሬዝደንትነት የሚወዳደሩ እጩዎች የእድሜ ገደብ 70 ዓመት እንዲሆን የሚደነግገው የህገ መንግስት አንቀጽ የሚሰርዘው ለውጥ ላይ ነው ህዝቡ ድምጹን የሚሰጠው። ለውጡ ከጸደቀ ከ30 ዓመት በላይ ስልጣን ላይ የቆዩት ፕሬዝደንቱ ዴኒ ሳሶ ንጉሶ ለተጨማሪ የስልጣን ዘመን መወዳደር ሊፈቅድላቸው ነው።
አድማጮች፣ ዜና የምትተላለፍላችሁ ዋሽንግተን ዲሲ ከሚገኘው የአሜሪካ ድምጽ ራዲዮ ጣቢያ የአማርኛው አገልግሎት ነው። የዩናይትድ ስቴትስና የኢራቅ ኩርድ ተዋጊዎች በጋራ በወሰዱት እርምጃ በእስልምና መንግስት ቡድን ሊገደሉ የነበሩ 70 የሚሆኑ ታጋቾችን አስለቀቁ። በሌላ በኩል ሰሜን ኢራቅ ውስጥ በተካሄደ ደም ያፋሰሰ ውጊያ ግን አንድ የዩናይትድ ስቴትስ ወታደር በጥይት ተገድሏል። በአይሲስ ላይ ለአንድ ዓመት ሲካሄድ በቆየው ዘመቻ የዩናይትድ ስቴትስ ጦር ሰራዊት አባል ሲገደል የመጀመሪያ ነው። የዩናይትድ ስቴትስ የጦር ሰራዊት ባለሥልጣናት እንደተናገሩት የአሜሪካና የኢራቅ ኃይሎች ያስለቀቋቸው ታጋቾች የእስልምና መንግሥት ወህኒ ቤት ውስጥ ታስረው የነበሩ ናቸው። የማስለቀቁ እርምጃ የተወሰደው ታጋቾቹን ሊፈጇቸው የተዘጋጁ ነው የሚል መረጃ ስለደረሰ መሆኑን ባለሥልጣናቱ ገልጸዋል።
የዩናይትድ ስቴትስ የውጭ ጉዳይ ሚኒስትር ጆን ኬሪ ባለፉት ሳምንታት ቁጥራቸው ወደ 60 የሚጠጋ ሰዎች የሞቱበትን አመጽ ለማብረድና ለማረጋጋት ከእስራኤልና ከፍልስጤም መሪዎች ጋር በተናጠል እየተወያዩ ናቸው። የውጭ ጉዳይ መስሪያ ቤት ዜና አቅራቢያችን ፓም ዶኪንስ ከበርሊን የላከችውን አጭር ዜና ትዝታ በላቸው ታቀርባለች።
በጣም ነው የምንተዋወቀው። አብረን ለመስራትና ውጤታማ ለመሆንም ችሎታ አለን እያሉ ነው ውጭ ጉዳይ ሚኒስትር ኬሪ ዛሬ በርሊን ውስጥ ከእስራኤል ጠቅላይ ሚኒስትር ቤንጃሚን ነተኛሁ ጋር ለመነጋገር ቁጭ ያሉት።
በሁሉም በኩል የሚካሄደውን አመጽና ማነሳሳት ማስቆምና ዛሬ የምናየውን ሰላም ለማስፈን የሚያስችል ጎዳና መጀመር በጣም በጣም አስፈላጊ ነው።
የእስራኤል ጠቅላይ ሚኒስትር ቤንጃሚን ነተኛሁ በበኩላቸው የወንጀላ ጣት ፍልስጤማውያን ላይ በመቀሰር አመጹ የተቀጣጠለው በቀስቃሾች እንደሆነ ምንም ጥርጥር የለውም አሉ።
ከሐማስ እስራኤል ውስጥ ካሉ ነውጠኛ ሙስሊሞች የሚደረግ የአመጽ ቅስቀሳ በጣም አዝናለሁ። ከራሳቸው ከፕሬዚዳንት አባስና ከፍልስጤማውያን ባለሥልጣናት የሚሰማ የአመጽ ቅስቀሳ።
ውጭ ጉዳይ ሚኒስትር ኬሪ የፊታችን ቅዳሜ ደግሞ ከፍልስጤማውያን መሪ ማህሙድ አባስ ጋር ይገናኛሉ። እርሳቸው በምስራቅ ኢየሩሳሌም የአምልኮ ቦታዎች የእስራኤል ቁጥጥርና እመቃ መቀጠሉ ለአካባቢው ግጭት በር ከፍቷል ባይ ናቸው።
ዩናይትድ ስቴትስ በአደገኛ የዓለም ሁኔታዎች ውስጥ በመሪነት ለመቀጠል ዲፕሎማሲያዊ ጥረቶችን ስታካሂድ የሚደቀኑ አደጋዎችንም መቀበሏን መቀጠል አለባት ሲሉ የቀድሞዋ የውጭ ጉዳይ ሚኒስትር ሂለሪ ክሊንተን አስገነዘቡ። ሚስስ ክሊንተን ይህን ያስገነዘቡት እንደ አውሮፓውያን አቆጣጠር በ2012 ዓመተ ምህረት ሊቢያ ቤንጋዚ ውስጥ በሚገኘው የዩናይትድ ስቴትስ ቆንስላ ስለደረሰው ጥቃት የሚመረምረው በሪፑብሊካኖች የሚመራው የተወካዮች ምክር ቤት ኮሚቴ ፊት ዛሬ ሐሙስ ቀርበው በሰጡት የምስክርነት ቃል ነው። ቀኑ ሙሉ በሚውለው ሸንጎ ፊት የቀረቡት ሚስስ ክሊንተን አምባሳደሩን ክሪስቶፈር ስቲቨንስን ጨምሮ 4 አሜሪካውያን ጥቃቱ የተገደሉበት ጥቃት ከደረሰበት ዕለት በፊትና በኋላ ስለነበራቸው ሚና ለቀረቡላቸው ጥያቄዎች በተመጠነ አነጋገር መልስ ሲሰጡ አርፍደዋል። ዝርዝር ዘገባው በምሽቱ አብይ ርዕስ ይቀርባል። እንደ አውሮፓውያን አቆጣጠር በዘንድሮ የአውሮፓውያን አመት ሶስተኛው ሩብ ወቅት እስላማዊ መንግስት ነኝ በሚለው ቡድን በዓለም ዙሪያ የሚደርሰው ጥቃት በቀን በ40% በላይ መጨመሩ ተሰማ። ይህን ያለው IHS ጀንስ የተባለ የዓለም አቀፍ የመከላከያ ጉዳዮች መጽሔት ያወጣው አዲስ ሪፖርት ነው። አድማጮች፣ ለምሽቱ ያለን ዜና በዚሁ ያበቃል።
አድማጮች፣ ፕሮግራማችን ከምሽቱ 3 ሰዓት የጀመረው እስከ ምሽቱ 4 ሰዓት በ19 በ22ና በ25 ሜትር ባንድ ይቀጥላል። ከእኛ ጋር እንድትቆዩ እንጋብዛለን። የምናስተናግደው አዲሱ አበበና
ቆንጂት ታዬ ነን።
አሁን የዕለቱ አብይ ርዕስ የቀድሞዋ የዩናይትድ ስቴትስ ውጭ ጉዳይ ሚኒስትር ሂለሪ ክሊንተን በዛሬው ዕለት በሪፐብሊካኖቹ በሚመራው የመወሰኛው ምክር ቤት ምርመራ ኮሚቴ ፊት ቀርበው ቃላቸውን እየሰጡ ናቸው። ምርመራው በቤንጋዚ ሊቢያ ከዩናይትድ ስቴትሱ አምባሳደር ግድያ ጋር የተያያዘ መሆኑም ታውቋል። አምባሳደር ክሪስቶፈር ስቲቨንስ እና ሌሎች 3 አሜሪካውያን ዲፕሎማት የተገደሉት ሚስ ክሊንተን የዩናይትድ ስቴትስ ውጭ ጉዳይ ሚኒስትር በነበሩበት ጊዜ መሆኑ ይታወቃል። የመርማሪው ኮሚቴ ስራ ፖለቲካዊ አንደምታ እንዳለው ግልጥ ነው። ለምን? ሚስስ ክሊንተን በመካሄድ ላይ ባለው ፕሬዚዳንታዊ ምርጫ በተለይ በዲሞክራቲክ ፓርቲ መካከል ቀዳሚዋ እጩ ተወዳዳሪ ናቸውና። ሊቀመንበሩ ትሬ ጎዴ በረዥሙ የመግቢያ ንግግራቸው ላይ እንዳስቀመጡት ይህ ምርመራ ከዚህ ቀደሞቹ የተለየና ከፍተኛ ግምትም የሚሰጠው ሆኗል። ከዚህም ሌላ እንደ አውሮፓ አቆጣጠር ባለፈው መጋቢት ወር 2015 ዓ.ም ይፋ የወጣውንና ለወራት ያህል ያወያየውን የሚስስ ክሊንተንን የኢሜይል ውዝግብ አብረው ጠቅሰውታል። ይህም በውጭ ጉዳይ ሚኒስትርነታቸው ወቅት ማለትም ከፍተኛዋ የአሜሪካ ዲፕሎማት ሳሉ የግል ኢሜይል ሰርቨር ወይም ልዩ የኢሜይል ማደራጃ ኮምፒውተር ተጠቅመዋል የሚል ነው።
Madam Secretary, not a single member of this committee signed up to investigate you or your email.
We signed up. Madam ውጭ ጉዳይ ሚኒስትር፣ አንድም የዚህ ኮሚቴ አባል እርሶንም ሆነ የእርሶን የኢሜል መልእክት ሊመረምር የፈረመ የለም። የኮሚቴ አባልነቱን የፈረምነው ለመመርመርና አገራችን ወክለው እዚያ አደገኛ አገር ውስጥ ሕይወታቸውን ያጡትን ሰዎች ለማክበር ነው ያሉት። ነገር ግን የኮሚቴው ከፍተኛ የዲሞክራቲክ አባል የሆኑት ኤሊያ ካሚንግስ በንግግራቸው የፓነሉን ማለትም የምርመራ ወይም የውይይቱን ሂደት በጽኑ ተቃውመዋል። በቁጣ የሰነዘሩት ቃልም ከዚህ ቀደም በሁለት የተለያዩ ምክር ቤቱ ምርመራዎች የተደረጉበት ነገር አሁን ደግሞ ተመሳሳይ መረጃዎችን በመያዝ ተደጋጋሚ ፓነል ማካሄድ የግብር ከፋዩን ሕዝብ ገንዘብ መጫወቻ እንደማድረግ ይቆጠራል የሚል ነው።
Despite all the previous investigations and all the talk about partisan agendas, I'm here to honor those we lost.
ያለፉት ምርመራዎች ሁሉና በወገንተኝነት ስም የማጥፋት እንዳለ ሆኖ የተሰው ወገኖቻችንን ለማክበርና አሁንም አገራችንን ወክለው በየአገሩ የሚያገለግሉትን ወገኖች ለመርዳት ነው እዚህ የተገኘሁት። ለዚህ ኮሚቴ አባላት የማቀርበው ጥያቄ ለራሴ የማቀርበው ነው። ይሄውም የአሜሪካ ህዝብ ለጣለብን ኃላፊነት ብቁ ሆነን እንገኝ የሚል ነው። ህዝቡ እንድንመራው ከስህተታችን እንድንማርና ወገንተኝነትን ትተን ለሁሉም እኩል መሪዎች እንድንሆን ነው የሚፈልገው።
ሚስ ክሊንተን ጭምር ዲሞክራቶች ቀደም ብሎ በዚህ ወር መግቢያ በተወካዮች ምክር ቤት የብዙሃን መሪ ኬቪን መካርቲ ፎክስ በተባለ የቴሌቪዥን ፕሮግራም ላይ የተናገሩትን ልብ ብለዋል። መካርቲ ሪፐብሊካውያን ልዩ መርማሪ ኮሚቴ ከተመሰረተ ወዲህ ህዝብ ሚስ ክሊንተን ያለው ድጋፍ ዝቅ ማለቱን ተናግረዋል። የሆነ ሆኖ ባለፈው ሳምንት በዲሞክራት እጩ ተወዳዳሪዎች መካከል ክርክር ከተካሄደ በኋላ የሚስስ ክሊንተን በህዝብ ተወዳጅነት በጣም ከፍ ብሏል። የዩናይትድ ስቴትስ ምክትል ፕሬዚዳንት ጆ ባይደን በምርጫው እንደማይሳተፉ ትናንት መናገራቸው እኛም በዜናችን ግልጻችን ደግሞ ለክሊንተን የበለጠ እድል እንደሚከፍት ይታመናል።
ከአሜሪካ ድምፅ የምሽቱን አብይ ርዕስ ነበር የሰማችሁት። የትንታኔው መጽሔት ይቀጥላል። የዳዲሞስ ኢንተርቴንመንትና የፕሬስ ስራዎች ድርጅትና በስራ አስኪያጁ በግዛው ታዬ ላይ የፌዴራሉ የመጀመሪያ ደረጃ ፍርድ ቤት የገንዘብና የእስራት ፍርድ ሰጥቷል። ፍርዱ በሌለበት የተላለፈበት ግዛው ታየ በበኩሉ ሲጀመርም ሆን ተብሎ የህትመት ውጤቶቹን ለመዝጋት ታስቦ የነበረና ያለ አግባብ የተመሰረተ ክስ ነበር ብሏል። ሶሎሞን አባተ ዝርዝሩን ይዟል።
እሺ፣ ይሄ ዘገባ እንዳልደረሰ ፕሮዲውሰራችን ብርሃን እየነገረችን ነው። ወደ ቀጣዩ ዘገባ እናልፋለን። የቀድሞ የቦትስዋና ፕሬዚዳንት ፎስተስ ሞዬ የደቡብ ሱዳን የሰላም ስምምነት መተግበሩን የሚከታተለውን ኮሚሽን በሊቀመንበርነት መሾማቸው እንዳስታወስ ዩናይትድ ስቴትስ አስታውቃለች። ደቡብ ሱዳናውያን ዓለም አቀፍ ማህበረሰብ ለተሿሚው ሊቀመንበር ትብብር እንዲያደርጉላቸው የኢጋድ ዋና አደራዳሪ አምባሳደር ስዩም መስፍን ጥሪ አቅርበዋል። እስክንድር ፍሬው ተከታዩን ዘገባ ልኳል።
ባለፈው ነሐሴ መጨረሻ የተፈረመውን የደቡብ ሱዳን የሰላም ስምምነት ወደ ተግባር ለመለወጥ እንቅስቃሴዎች ቀጥለዋል። የዚህን ስምምነት የትግበራ ሂደት የሚቆጣጠረው ኮሚሽንም ሊቀመንበር ተሹሞለታል። የጋራ ክትትልና የግምገማ ኮሚሽን ለሚባለው ለዚሁ አካል በሊቀመንበርነት የተሾሙትን ሰው በይፋ ያስታወቁት የኢጋድ ዋነኛ አደራዳሪ አምባሳደር ስዩም መስፍን ናቸው።
There are two important pillars in the agreement on the resolution of the conflict in the Republic of South Sudan. These are
በደቡብ ሱዳን ሪፐብሊክ ያለውን ግጭት ለማስቆም የተያዘው የስምምነት ሰነድ ላይ ሁለት ጠቃሚ ነገሮች አሉ። እነርሱም የጋራ የክትትልና የግምገማ ኮሚሽን፣ የተኩስ አቁምና የሽግግር የጸጥታ መዋቅር ክትትል ናቸው። በዚህ መሰረት የኢጋድ አባል አገራት መሪዎች ካደረጉት ውይይት በኋላ እጅግ ከተከበሩ የአፍሪካ መሪዎች አንዱ የሆኑትን የቀድሞ የቦትስዋና ፕሬዚዳንት ፌስተስ ሞሃየን የምክትል ኮሚሽኑን እንዲመሩ ሾሟል።
የዩናይትድ ስቴትስ የውጭ ጉዳይ መስሪያ ቤት ይህንኑ ተከትሎ ባወጣው መግለጫ የፕሬዝዳንት ፌስተስ ሞየን ሹመት በደስታ እንደተቀበለው አመልክቷል። ፕሬዝዳንቱ ጉልህ የስኬት ሰው መሆናቸውን ያስታወሰው መግለጫው ዓለም አቀፍ ባለሙያዎች ያሉበትን ቡድን በመምራት የደቡብ ሱዳን ስምምነት መተግበሩን ይከታተላሉ ብሏል። ዩናይትድ ስቴትስም ከርሳቸውና ከሌሎች ዓለም አቀፍ አጋሮች ጋር በቅርበት ተሰራለች ሲል አስታውቋል። ትናንት በተከፈተው የጸጥታ ስብሰባ ላይ የተናገሩት ዋነኛው የኢጋድ አደራዳሪ አምባሳደር ስዩም መስፍንም እንደዚህ አይነት ድጋፍ ለፕሬዝዳንቱ እንዲደረግ ጥሪ አቅርበዋል።
These are important and encouraging developments and it is my sincere hope
የሰነዱ ዋነኛ ፈራሚዎች ጉዳዩ የሚመለከታቸው ሌሎች አካላት፣ የደቡብ ሱዳን ሕዝብና ዓለም አቀፉ ማህበረሰብ ለጋራ የክትትልና ግምገማ ኮሚሽኑ ሊቀመንበር አስፈላጊውን ድጋፍ እንደሚያደርጉ ከልብ የመነጨ እምነቴ ነው። ኃላፊነታቸውን በብቃት እንዲወጡ ለማስቻል
ሁሉም የደቡብ ሱዳን ወገኖች ይሄንን እድል በመጠቀም ግጭቱን እንዲያስቆሙም የዩናይትድ ስቴትስ የውጭ ጉዳይ መስሪያ ቤት በመግለጫው ጠይቋል። ለአሜሪካ ድምጽ ሬዲዮ እስክንድር ፍሬው ከአዲስ አበባ።
ቀደም ሲል መግቢያውን አሰምተናችሁ የነበረው ዘገባ ደርሶናል። የዳዲሞስ ኢንተርቴንመንትና የፕሬስ ስራዎች ድርጅትና በስራ አስኪያጁ በግዛው ታዬ ላይ የፌዴራሉ የመጀመሪያ ደረጃ ፍርድ ቤት የገንዘብና የእስራት ፍርድ መስጠቱን የተመለከተ ነው። ፍርዱ በሌለበት የተላለፈበት ግዛው ታዬ ሲጀመርም ሆን ተብሎ የህትመት ውጤቶቹን ለመዝጋት ታስቦ የነበረና ያለ አግባብ የተመሰረተ ክስ ነበር ብሏል። ሶሎሞን አባተ።
የፌዴራሉ የመጀመሪያ ደረጃ ፍርድ ቤት ስምንተኛ ወንጀል ችሎት በዳዲሞስ የኢንተርቴንመንትና የፕሬስ ሥራዎች ድርጅትና በሥራ አስኪያጁ ግዛው ታየ ላይ ፍርዱን ትናንት ማሳለፉን ፋና ብሮድካስቲንግ ኮርፖሬት የሚባለው ተቋም ነው የዘገበው። በዘገባው መሠረት ድርጅቱም ሆነ ሥራ አስኪያጁ ከ2003 ዓመተ ምሕረት ጀምሮ ክሱ እስከተመሠረተበት ጊዜ ድረስ ለአምስት ተከታታይ ዓመታት ኦዲት አለመደረጋቸውን የፌዴራል የገቢዎችና ጉምሩክ መስሪያ ቤት አቃቤ ሕግ የከፈተው የክስ መዝገብ ይናገራል። ስለሆነም ድርጅቱም ሆነ ግለሰቡ ታክስ የማጭበርበር ተግባር ላይ እንደነበሩ፣ የተጨማሪ እሴት ታክስና የገቢ ግብር መሰወራቸውን፣ በዚህም ለመንግሥት መግባት የነበረበትን ከ800,000 ብር በላይ ማሳጣታቸውን ክሱ እንደሚናገር ፋና ዘግቧል። አቃቢ ሕግ የሰውና የሰነድ ማስረጃዎችን ማቅረቡን ተከሳሹ ቀደም ሲልም አመጽ በማነሳሳትና መሰል ሽብርተኝነት ወንጀሎች ክስ ተመስርቶበት በ50,000 ብር ዋስ ከተለቀቀ በኋላ መሰወሩንና የክስ ሂደቱ ተከሳሾቹ በሌሉበት እንዲቀጥል ፍርድ ቤት መወሰኑን ዘገባው አትቷል። ፍርድ ቤቱ ትናንት ረቡዕ ጥቅምት 10/2008 ዓ.ም ባስቻለው ችሎት በድርጅቱ ላይ የ200,000 ብር ቅጣት ሲጥል ስራ አስኪያጁ ግዛው ታየ በ18 ዓመት ጽኑ እስራትና በ100,000 ብር የገንዘብ ክፍያ እንዲቀጣ ፈርዶበታል። ይህንን ዜና ይዤ ለግዛው ታየ ያለበት ደውዬ አግኝቼዋለሁ። ለመሆኑ ፍርዱን ሰምቶት ይሆን?
አዎ፣ ትናንትና ሰማሁኝ። በነገራችን ላይ ክሱ መጀመሩንም ሂደቱንም አላውቅም። መከሰል ማለትም ሲሆን ውሳኔን ሰምቻለሁ። ትናንትና
ምንም የሰማኸው ነገር አልነበረም? ከዚህ በፊት
ምንም የሰማሁት ነገር የለም። አንድ ተከሳሽ ጠፋ እኮ ቢያንስ በሚዲያም ይነገራላል። እስካሁን እንደሰማ ነው፣ ግን ምንም የሚዲያም በሚዲያ እንደሰማሁት ነገር የለም። ከዚህ በፊትም በግብር ጉዳይ ማስጠንቀቂያ ሰጥቶኝ ማለትም ውሳኔ ብቻ ነው የሰማነው።
ምን ይላል ክሱ? ተከሳሹ አመጽ በማነሳሳትና መሰለ ሽብርተኝነት ወንጀሎች ክስ ተመስርቶበት በ50,000 ብር ዋስ ከተለቀቀ በኋላ ተሰውረዋል ይላል።
እሱ ከአመት በፊት የሆነ ነው። ከአመት በማነሳሳት መንግስት ባይለ መገልበት በሚል ክስት እንደውም እኔ ነኝ የቀረብኩት። የሚያዩ ሂደቱን ከ10 ሺህ በላይ ከ5 ሺህ በላይ ዋስትና ማስከበርም እንወቅ ብለን ቀረብ በጣም 50,000 ብር ዋስትና። ከዛ የሌሎቻችንም የሁላችን መጣ አወቅን በ50,000 ብር ዋስትና ወጥ እና 50,000 ብር ከተባል ፍርዱ ስንት እንደሚሆን አስበው እዛ ወጣን። እኛ 20 ቀን በአንድ ከምናምን ቀን ብቻ እነሱ ወሰኑብን። ያኔ በ50,000 ብር ዋስትና ወጥቻለሁ የዛን ሰዓት ማለት ነው። ከዛ 3 አመት ከ3 ወር አሉ። 50,000 ብር ተብሎ 3 አመት ከ3 ወር ስትባልም ግራ ይገባ ነበር። ለካ እዚህ ጋር የተዘጋጀ መስመር ነበር ሌላ። አሁን አረጋገጥን 18 አመት ሲልሆን ለካ በ3 አመቱ ከገባ በኋላ እዛው በ18 አመት እያዝ ነበር ማለት ነው። እንግዲህ ገሌ እንደገባኝ አሁን
ለመሆኑ ድርጅቱ ለ5 ዓመታት ኦዲት አልተደረገም የሚለው የአቃቢ ሕግ ክስስ ምን ያህል የተጨበጠ ነው? ማስረጃስ አገኘሁ የሚለው ከየት ነው?
አንደኛ ደረጃ ንግድ ፍቃድ አውጥተን እየሰራን የነበር ግለሰቦች ነን። ለዛውም ፒኤልሲ የሆነ ማለት ነው። ፒኤልሲ የሆነ ደግሞ
ኃላፊነቱ የተወሰነ የግል ማህበር ማለት ነው።
አዎ፣ እንደዛ ስትሰራ የሂሳብ ባለሙያ ግድ ያስፈልጋል። 5 አመት አለን በነገራችን ላይ የሰራ ነው። ተሰብስበዋል። 4 አመት ሙሉ ንግድ ፍቃድ ታድሶልን የሰራ ነው። ንግድ ፍቃድ ሲታደስልን ዜድ ሪፖርት እንኳን አንድ ቀን ብትነሳ ምን እንደሚያጋጥም ታውቀዋለህ ወይ ደግሞ ሰምተህ የሆነ ኢትዮጵያ አንድ ቀን ዜድ ሪፖርት ላብራ ሰብቶበት ችግር ይፈታል። 4 አመት ያለ ንግድ ፍቃድ ተሰርቷል ብሎ ማሰብ ዝናምን ራሱ ይፈዳል። ሰረለ ትናንት ማያሳምን ክስ ነው።
ያለ ንግድ ፍቃድ ሳይሆን ኦዲት ተደርጎ አያውቅም ነው የሚሉት። እና በዚህ ምክንያት የተጨማሪ እሴት ታክስና የገቢ ግብር እንዲሰወር አድርጓል ድርጅቱ ነው የሚለው።
እሱንም እኮ ሰለሞን እዛ በነበርን ሰዓት አብረን 4 አመት ቆይተናል። ለሱ 5 አመት የሚሉት በነበር ሰዓት አጋጣሚ እኮ አለ ሁሉ ነገር ማድረጊያ ባለቀበት ሰዓት እኔ ከሀገር ወጥቼ በሌላ ክስ ከሀገር በወጣሁበት ሰዓት በሌለውበት ይህና ለመመለስ እኔ እኮ ማስረጃዎችን ማቅረብ ችል ነበር። ቦታው ላይ ሆን ክስ መኖሩ ኮንሳላት ለእኔ የሚሰማኝ እኮ ያለ ንግድ ፍቃድ እንደሰራ ሰው ነው እነሱ እያሰቡ እያወሩብኝ ወይ ደግሞ እየቀጥሽኝ ያሉት ብዬ ነው እኮ ማሰበኝ መጠየቅ ይችላሉ በመሀል ላይ እዛ በነበርኩበት ሰዓት።
ግዛው ታየ ቀደም ሲልም ለአመፅ በማነሳሳትና በሽብር ተከሶ በ50,000 ብር ዋስ ተለቆ እንደነበርና ከዚያም መሰወሩን የፋናው ዜና መጠቆሙን ቀደም ሲል አንስተናል።
እኔ መጽሔቱ ስራ አስኪያጅ ነኝ። ያ ሎሚ ማለት ነው። እንግዲህ በተጻፈው ጽሁፍ ነው እነሱ የጠየቁት። መጠየቅ ያለበት እኮ እንደ ህጉና እንደ እውነታው ኬር ዋና አዘጋጁ ነው መጠየቅ ያለበት። ግን እነሱ ያደረጉት ሊያጠፉ ስለፈለጉና ሊዘጉ ስለፈለጉ ሁሉም የፍርድ ቤት ስራ አስኪያጅ ነው የተሰሩ። ስራ አስኪያጅ ለማንም ዋና አዘጋጅ ማስጠንቀቂያ አልሰጠም። እኔ አሁን በዚህ ጽሁፍ ይመለከተኛል ብዬ አላስብም። መጠየቅ ስራ አስኪያጅ ነኝ። የተከሰሱ ግን ይ ለምን ሆነ ብትለኝ ድርጅቶችን መዝጋት ስለሚያስፈልግ አሁን ደግሞ 800,000 ደግሞ ያስጠል በቃ እንዳያስቡ ተስፋ ማስቆረጥ እንዲሳቀቁ አይነት ነገር ሁሉ ይመስላል። እና ለአመት ባነሰ ሰዓት እንግዲህ እነሱ እንደዛ ካሰቡ ሊከራከራቸው አልችልም። እኛ ግን መስራት ያለብንም የሰራ ነው።
ዋና አዘጋጁ የተለየ ሰው ነበረ በዚያን ጊዜ።
የሁሉም መጽሔት ዋና አዘጋጅ የተለየ ሰው ነው ሰለሞን። የተከሰሱ 6ቱ ዋና አዘጋጅና ባኬጅ የተለያዩ ሰዎች ናቸው።
ለመሆኑ ምንድን ነበሩ እነዛ ጽሁፎች? ወይም አንድም ጽሁፍ ከሆነ ምንድን ነበረ ለዚህን ያህል የማነሳሳትና የሽብር ወንጀል ተብሎ ክስ ያስመሰረ?
አንደኛ ጽሁፍ በጨቋኝነቱ አቸ የማይገኝበት የሚዲያ ምህዳር የሚል ነው። ኢትዮጵያ ውስጥ ፕሬስን የተላለፈት ነው ትርጉም ነው። ከነገራችን ላይ እንግሊዛዊ ሂደት እንዴት እየጨለመ እንዳለ እየወደቀ ስለ አርኪ ሁኔታ እንዳለ የሚገልጸው አንደኛው። ሁለተኛው የአሸባሪነት ፈርቶችንና እነ እስክንድር የታሰሩት በሙሉ አሸባሪዎች አይደሉም፣ እስክንድር ሲቅር ነው የታሰረው የሚል ነው ሀሳብ ያለው። ሶስተኛው ደግሞ ክስ የኢህአዴግ የሽብርተኝነት መመዘኛው ምንድን ነው የሚል ነው። እሱም ስለ እነ አቡበከር ነው፣ ለሙስሊማ ማህበረሰቦቹ ማለት ነው። መመዘኛው ከፍ ያለ ሰው ህዝብ መሀል መደመጥ የቻለ በብዙ ያጠፋሉ ነው። አንድ በእስክንድር፣ አንድ በሙስሊሞች ጉዳይ በእነ አቡበከር፣ አንድ ደግሞ በፕሬስ ጉዳይ ነው የተከሰሱት።
ታስረ ነበር።
ተከስሼ በዋስ ወጣሁኝ። ፍሬት አልገባሁኝም። ወደ ዋስና 50,000 ብር ተባለ። በዋስ ወጣሁኝ። በ1 ወር ከ15 ቀን ነው የፈረዱብኝ። በነገራችን ላይ እዚህ ላይ ነገር ግን በተጻፉ ጽሁፎች ሁሉ አምንባቸዋለሁ። የጻፉ ጽሁፎች አምንባቸዋለሁ። መጠየቅ ካለብኝ በመጠየቅ ቅሬታ የለኝም። እንደው አለን የሚሉትን ህግን ለምን አይፈጽሙትም ለምን አይተገብሩትም በሚል ነው እንጂ በተጻፉ ጽሁፎች ነው አምንበታለሁ።
እንግዲህ አሁን በአንተ ላይ የ18 ዓመት ጽኑ እስራትና የ100,000 ብር ቅጣት፣ በዳዲሞስ የኢንተርቴንመንትና የፕሬስ ስራዎች ድርጅት ላይ የ200,000 ብር ቅጣት ተፈርዷል። ምንድን ነው የምታስበው ግዛው?
ሰለሞን ምን መሰለህ፣ እዚህ ጋር የሚገርመኝ ነገር የዛሬ ዓመት ዳዲሞስ ኢንተርፕሬት ስራዎች ያዘን ግዛው 3 ዓመት ከሶስቱ እንዲታሰር አልቋል። ተወስኖ ምን ግዛት የለው ምክንያቱም ተወርቷል። የዛሬ ዓመት ድርጅት እንዲታገድ ተደርጓል። አሁን የታገደ ድርጅት የተወረሰ ድርጅት እንዴት ነው 200,000 ብር አምጣ ምትለው? እዛ በኩ ከዓመት ልጅ ጉዳዩ አልቋል። እዛ ጋር እኔ ምን ማለት እንደሆነ ራሱ አይናበቡ። የስርዓቱ ዝርክርክነት ነው የምታየው። አይከታተሉም፣ ሚዲያውን ራሱ አይከታተሉም። 200,000 የተዘጋ የዛሬ ዓመት የተዘጋ ድርጅት አሁን 200,000 ከፍላል እንዴ? ታግዶ የባንክ አካውንት ተዘግቶ ምን ተብሎ ያለቀ ድርጅት እንዴት ነው 200,000 የሚከፍለው? ስለዚህ እኔ ምን ይሰማል ስለ ያው ማለት አይገባኝም ነው፣ ምንም አይገባኝም ነው። እዛ ጋር የዛሬ ዓመት ተፈርዷል፣ የዛሬ ዓመት ተወስኗል፣ ተነጥቋል፣ ቢሮ ታሽጓል፣ አካውንት ተዘግቷል፣ ባዶ እጃቸውን ሸሽተው ወጥተዋል። ከዚህ በኋላ 200,000 ወይ 300,000 ያለብህ 18 ዓመት ምናምን ማለት ምን ማለት ነው? እንዴት በዚህ አስተያየት መስከት ይቻላል? እነሱ ነው ምንም እየሰሩ ለማያውቁት ነገር።
ለመሆኑ ወደ ሀገር የመመለስ ሀሳብ አለህ ግዛው?
ወላዲት አምላክ አረ እንደውም ሀሳብ የለኝም። እንዴት 21 ዓመት ነው የተፈረደብኝ? 21 ዓመት ማለት እሱም ኢህአዴግ ይኖራል ብሎ ማሰቡ ራሱ ደስ ይላል። ያለን ተስፋ ይሰጣል። እሱ ኖራለሁ ካለ እኔም እንደምመለሳል።
አሁን ባለህበት አካባቢ ስጋት የለህም?
እንዴ በጣም አለኝ ስጋትና በጣም አለ።
ምንድን ነው የስጋት ምንጭ?
አያንን የሚባል አያሌ የተባለ ድርጅት ነው እንግዲህ ትላንትናና ዛሬ የፈረደውን እንኳን አልጠፍሮም አይቀርቱም። አያሌ ብለን ጨልፋለ ይላል። አንዳርጋቸውን ጠልፌል ደግሞ አፍሮ ታይምስ እንዳልኩ በእኔ ናይቶ ማስ ነበር አልነገርኩም። እና እዛ ላይ ስለ አንዳርጋቸው ጽጌ በጣም ፈርተን ነበር። እንግዲህ አንዳርጋቸው ጽጌን እንደግማለን ብለው ካሰቡ አላውቅም። በጣም ይዛሉ። እዛ ግን ምታ ሁ ዝረክፍነታቸው ነው የምታየው። አለቃው ማን እንደሆነ እንኳ ማታውቅበት እና ያስፈራራሉ፣ ይዘታሉ። ያው እና መቻል ነው ማለት ምን ታደርጋለህ።
ግዛው በሚያውቃቸው አካባቢዎች መሰል ክሶችና ፍርዶችን በመፍራት የተሳደዱ ከአርባ በላይ ኢትዮጵያውያን ጋዜጠኞች በከባድ ችግርና በረሃብ እየተንገላቱ እንደሚገኙ ግዛው አጫውቶኛል።
ወደ መጨረሻው የዘገባ ርዕስ እናልፋለን። በኬንያ የባህር ዳርቻ በሀገር ማስጎብኘት ሥራ የተሰማሩ ሰዎች ዩናይትድ ስቴትስ በአብዛኛው የጠረፉ አካባቢዎች ላይ ጥላ የቆየችውን የጉዞ እገዳ ለማንሳት የደረሰበት ውሳኔ አስደስቷቸዋል። እገዳው የዩናይትድ ስቴትስ መንግሥት ሠራተኞች ጠረፉን እንዳይጎበኙ ይከለክላል። በተመሳሳይ የአገር ጎብኚዎችም ወደ አካባቢው እንዳይሄዱ ይመክራል። የአሜሪካ ድምፁ ጂል ክሬግ ከናይሮቢ ዘግቦበታል። ሰሎሞን ክፍሌ ያቀርበዋል።
የኬንያ ባህር ዳርቻ የተዋቡ መዝናኛዎች አሉት፣ ምርጥ ምግቦች ይስተናገዱበታል። ማረፊያ ቤቶቹ ግሩም ሲሆኑ የአየር ጠባዩም ተስማሚ ነው። ሆኖም የነውጠኛው የአልሻባብ ቡድን ጥቃቶችና የወንጀል ስጋቶች የአካባቢውን የቱሪዝም አገልግሎት ባያሌ ጎድተዋል። አሁን ግን ዩናይትድ ስቴትስ ከማሊንዲ ከተማ ጀምሮ ወደ ታች ኬንያ ከታንዛኒያ ጋር እስከምትዋሰንበት ድንበር አቅራቢያ ድረስ በአብዛኛው የባህሩ ዳርቻ የጉዞ እገዳውን አንስታለች። እገዳው አሁንም እንዳለ እንዲቆይ የተደረገው ግን ወደ ላሙ ደሴት በሚደረገው ጉዞ ላይ ነው። የላሙ ደሴት በህንድ ውቅያኖስ ላይ የሚገኝ ሲሆን ሌላ ምርጥ የቱሪስት መስህብ ነው። ስለ ጉዞ እገዳ መነሳት በኬንያ ናይሮቢ የዩናይትድ ስቴትስ ኤምባሲ የፕሬስ አታሸዋ ቲፋኒ ማክግሪፍ ያስረዳሉ።
The reason why we lifted the restrictions, while terror and crime threats remain throughout Kenya, the specific circumstances that led to the restrictions.
እገዳውን ያነሳንበት ምክንያት አለ። አሁንም በመላ ኬንያ የሽብርና የወንጀል ስጋቶች ያሉ ቢሆንም ከማሊንዲ በስተደቡብ ባለው የባህር ዳርቻ አካባቢ የኬንያ መንግስት በወሰዳቸው አዎንታዊ እርምጃዎች ምክንያት ጸጥታው በጣም ተሻሽሏል። ለእገዳው መደረግ ምክንያት የሆኑ ችግሮች በአሁኑ ጊዜ የሉም።
ብሪታንያም በዚያው አካባቢ ጥላ የቆየችውን የጉዞ እገዳ ባለፈው ዓመት ሰኔ ማንሳቷ አይዘነጋም። የኬንያ ቱሪዝም ፌዴሬሽን ዋና ሥራ አስኪያጅ ሱዛን ኦንጌሎ ከዚህ የተሻለ ያስደሰታቸው ነገር እንደሌለ ተናግረዋል።
Let me tell you, it is going to be a big boost to that region because looking at the previous month.
ስለ ሁኔታው ላስረዳችሁ። የተደረሱት ውሳኔዎች የአካባቢውን ምጣኔ ሀብት በጣም ያሳድጋሉ። ምክንያቱም ካለፈው ዓመት ሰኔ ወር በፊት ያለውን ሁኔታ ብናይ በባህሩ ዳርቻ የነበረው የቱሪዝም እንቅስቃሴ ፈጽሞ የሞተ ነበር። ሰኔ ላይ ብሪታንያ የጉዞ እገዳዋን አነሳች። አሁን ደግሞ ዩናይትድ ስቴትስ ተመሳሳይ እርምጃ ወሰደች። በመሆኑም የሀገር ጎብኚዎችን በብዛት ወደ አካባቢው ይመልስልናል።
ወንጌሎ እንደሚሉት የባህር ዳርቻውን አካባቢ ምጣኔ ሀብት የሚያንቀሳቅሰው ሞተር ቱሪዝም ነው።
የባህር ጠረፉን አካባቢ ምጣኔ ሀብት በከፍተኛ ደረጃ የሚደግፈው ቱሪዝም ነው ማለት እችላለሁ። በምንም አይነት ከሌላ ነገር ጋር ማወዳደር አይቻልም።
ከሁሉ አስቀድሞ የዩናይትድ ስቴትስ የጉዞ እገዳ በቅድሚያ የጎዳው በይፋ ወደ አካባቢው መሄድ የተከለከሉትን የአሜሪካ መንግስት ሰራተኞች ነው። ሀገር አስጎብኚዎች የሚሉት ግን እገዳው ቱሪስቶችንም አስበርግጓል። ምክንያቱም በጉብኝት ላይ ባሉ ጊዜ የሚገዙትን የደህንነት ዋስትና ማግኘት ባለመቻላቸው ነው ይላሉ። ሙሐመድ ኦማር ከሞምባሳ ደቡብ ዲያኒ ያለውን ሌፐርድ ሬዞርት ኤንድ ስፓ የተሰኘውን የመዝናኛ ስፍራ ያስተዳድራሉ።
Majorly UK and US are what people are looking at, even if there are certain countries that do not have bans.
ነገሩ ምን መሰላችሁ? አብዛኛው የዓለም ሕዝብ የሚያየው እንግሊዝና አሜሪካ የሚወስዷቸውን እርምጃዎች ነው። ምንም እንኳ ብዙ አገሮች የጉዞ እገዳ ባይኖራቸውም እነዚህ ሁለቱ የዓለም መንግስታት የሚወስዷቸውን እርምጃዎች በመከታተል ራሳቸው ድምዳሜ ላይ ይደርሳሉ።
አንድ የሌላ የዲያኒ ሆቴል ስራ አስኪያጅ ሲናገሩ ደግሞ በአካባቢው የጸጥታ ጥበቃ ችግር አለ በሚልና አብዛኞቹ የውጭ ሀገር ዲፕሎማቶችና የተባበሩት መንግስታት ድርጅት ሰራተኞች የጉዞው እገዳ የተመለከታቸው በመሆኑ ንግዳቸው በከፍተኛ ደረጃ መክሰሩን አስረድተዋል። ባለፉት 18 ወራት ብቻ ንግዳቸው 80% መቀነሱንም ተናግረዋል። ምንም እንኳ ይፋ የጉዞ እገዳው ቢነሳም የዩናይትድ ስቴትስ ውጭ ጉዳይ መስሪያ ቤት ዜጎቹ በኬንያ የሚያደርጉት ጉብኝት አደጋ ያለው መሆኑን የመከረበት ማስጠንቀቂያ ግን እንዳለ ነው።
አድማጮች፣ ይህ ዋሽንግተን ዲሲ የሚገኘው የአሜሪካ ድምጽ ራዲዮ ጣቢያ ነው። ፕሮግራማችንን እየመራችልን የምትገኘው ብርሃን ኃይሉ ነች። አስተናጋጆቻችሁ ቆንጂት ታዬና
አዲሱ አበበ ነን። አሁን አድማጮች፣ የእናንተ አስተያየቶች ወደሚስተናገዱበት ክፍለ ጊዜ ላይ ደርሰናል።
ሰላም ጤና ይስጥልኝ ቪዎች፣ እንደምን አላችሁ? ትናንትና የእስክንድር ነጋን ሽልማት በማቅረባችሁ እጅግ በጣም ደስ የሚል ነው። ነገር ግን ኢትዮጵያ ውስጥ ያለው አፈና ሰው ሀሳቡን በመግለጹ ብቻ 18 ዓመት ታስሮ በስቃይ መማቀቁ፣ ቤተሰቦቹ ያሉበት ሁኔታ እጅግ አሳዛኝ ነው። ባለቤቱንም አቅርባችሁ ማናገር በ21ኛው ክፍለ ዘመን የሚፈጸመውን ኢትዮጵያ ውስጥ ያለውን እጅግ ዘግናኝ አስጸያፊ ስራም ኢትዮጵያ በምን አይነት ሰዎች እጅ እንዳለች እና በጣም አሳሳቢ ስለሆነ በእውነቱ ትልቅ እጅግ ስራ ልትሰሩበት ይገባል። የሙያም አጋራችሁ ነው እና ይህን ገንቢ ሀሳብ ለማቅረብ ነው። እግዚአብሔር ኢትዮጵያን ይባርክ። አመሰግናለሁ። ባባይ
ጠናስትልኝ። ቮይስ ኦፍ አሜሪካ አዘጋጆች እንደምን አላችሁ? ደህና ናችሁ ወይ? ዘመን አለን ነኝ ከጃክሰንቪል። በአጋጣሚ ግን አሁን ቋሚ ከተመራችሁኝ ያለሁኝ ሁልጊዜ እሳተፋለሁ። በምታደርጉት ሁሉ በጣም እደሰታለሁ። ሰዎች የሚፈልጉትንና የሚሰሙትን የተሰማቸውን መግለጽ የሚችሉበት መድረክ ስለተከፈተ ምስጋና ይገባችኋል። አቀራረባችሁም ደስ ይላል። ዛሬ ስለ አስተያየት መስጠት ወይም ተቃውሞ የሚሆን መደገፍ አይደለም። ባለፈው ሳምንት ኦክቶበር 16 ያስተላለፍኩት አንድ ሜሴጅ ነበረ። በአጠቃላይ እኔ ያስተላለፍኩት ሳይሆን የተቆረጠ ወይም የተቀነጸለ በመሆኑ ሀሳብ የተላለፈውን ለሰዎችም ሊያስተላልፍ የማይሞል የተጨናገፈ ሀሳብ ሆኖ ስላገኘሁት እንዴት ሊሆን እንደቻለ ቢታወቅ ጥሩ ነው። የዚህ አይነቱ ተግባር እናንተ የምታደርጉት ለህብረተሰቡ እስካሁን ድረስ እንደማየው ጠቃሚና አስፈላጊ ነው። ሀሳቦች ግን ሙሉ በሙሉ ካልተላለፉ አንዳንድ ሰዎችን ይቀር ስለሚያሰኝ ቢታረም እላለሁ። አመሰግናለሁ። ደህና ሁኑ።
ሄሎ ቪዎች፣ እንደምናችሁ? ደህና ናችሁ ወይ? ብዙ ጊዜ ፕሮግራማችሁን እከታተላለሁ፣ ግን አልፎ አልፎ ነው አስተያየት የምሰጥ። አቅርባችሁት አታውቅም። ለማንኛውም ግን ኦሮሚኛ የመግባቢያ ቋንቋ የፌደራሉ ይሁን የተባለው የተነሳው ጉዳይ ባንድ ምሁር ለምን እንደሆነ ሰውን ገብገብ አርጎ ታላላቅም። እስኪ ከተለያየ እንደው ኔጌቲቭ ካልሆኑ ሰዎች ያገኛችሁት ካላቀርቡ አመሰግናለሁ። አለምናት ከሲያር።
አስተያየቶቻችሁን ላካችሁልን አድማጮች እናመሰግናለን። ሌሎቻችሁም እንዲሁ የስልክ ቁጥሩን ላስታውሳችሁና 2022059942 የውስጥ መስመር 14 ነው። በድምጽ በተቀረጸው መመሪያ መሰረት አስተያየቶቻችሁን ላኩልን። አሁን ወደ ሁለተኛው ክፍለ ጊዜ እንሻገራለን። የባህል መድረክ ይቀድማል።
አዎ፣ የዚህ ፕሮግራም አዘጋጅና አቅራቢ ቆንጂት አጠገባችን ፈንጠር ብሎ ተቀምጧል። አሉላ፣ ወደ ዛሬው ዝግጅት ብትመራን።
አመሰግናለሁ አዲሱ። የምሽቱ እንግዳችን ከመንፈሳዊ ጉዳዮች አዋቂነታቸው በተጨማሪ በስነ ጥበብ፣ ፍልስፍናና ሌሎች ርዕሰ ጉዳዮች በሚሰጧቸው ከፍ ያሉ ግምት የሚችሩ አስተያየቶቻቸው የሚታወቁት መጋቢ አዲስ እሸቱ አለማየሁ ናቸው። አንዳንዴ እንደሚቀናን በራዲዮ መጽሔት እንደምናደርገው ተስማሚነቱን የፕሮግራሙ ሁኔታ አያይዘን በአንተ ፕሮግራምና በእኔ ፕሮግራም ባህልና ማህበረሰብ እንደምናደርገው የባህልና ማህበረሰብ እንግዳ ሆነው ዛሬ የቀረቡት መጋቢ አዲስ እሸቱ በእሁዱ ፕሮግራማችን በስፋት የሚቀርቡ ናቸው። ታዲያ የምጥን ወጋችን ትኩረት ለዛሬ ሀሳብ ነው። መጋቢ አዲስ እሸቱ ስለ ጥበብ በተናገሯት አንዲት አረግ ነው የምንደረደረው። ጥበብ የዓለም መስኮት ብለውታል መጋቢ አዲስ። ብዙ ጊዜ ስለ ሀሳብ ሲያነሱ እሰማለሁኝ። ከዚህ ቀደም ባደረግናቸው ቃለ ምልልሶችም ጎልቶ የወጣበት በሌሎች በሚሳተፉባቸው መድረኮችም የሀሳብን ትልቅ ተጽዕኖ አድራጊነት እንደ ሀሳቡ ምንነትና እስኪ ስለ ሀሳብ እናውራ።
ትልቁ አሜሪካ የትልቅ ሀሳብ ውጤት ናት ብዬ አምናለሁ። ቴክኖሎጂው ጠቅላላ የትልቅ ሀሳብ ውጤት ነው ብዬ አምናለሁኝ። ሰው አስተሳሰቡ ከተቀየረ ንግግሩ ይቀየራል። ንግግሩ ከተቀየረ ስራው ይቀየራል። አሁን በቤተሰብ ስትመጣ በሀሌዮ በነቢብ በገቢር የተሰራውን ኃጢአት እግዚአብሔር ይፍታ ነው የሚባለው። ለውጥ የሚጀምረው ከሀሳብ ነው። ሀሳብ ንግግርን ይወልዳል፣ ንግግር ደግሞ ተግባርን ይወልዳል። እንግዲህ ተግባር የሀሳብ የልጅ ልጅ ነው ማለት ነው በተዘዋዋሪ መንገድ። እና ስለዚህ አስተሳሰብ ከተለወጠ፣ አመለካከት ከተቀየረ ነገሮቹ ይለወጣሉ። ቅድም እንዳልኩት ዛሬ በልጽገዋል፣ ዓለምን በፖለቲካ በኢኮኖሚ በተለያየ መንገድ እየመሩ ነውና ከፊት ተሰልፏል የምትላቸው ሀገሮች በእውነት የትልቅ ሀገር ውጤቶች ሳይሆኑ የትልቅ ሀሳብ ውጤቶች ናቸው። ይቺ ሀገር ዛሬ እናንተ ያላችሁባት፣ እኔም ዛሬ አሁን ነገ መለቃት አሜሪካ፣ የነ ጆርጅ ዋሽንግተን የነ አብርሃም ሊንከን የትልልቆቹ ሰዎች ሀሳብ ጭማቂ ናት ብዬ አምናለሁ። ስለዚህ አስተሳሰብን ለማሳደግ መሰራት አለበት ብዬ አምናለሁና በዚህ ምክንያት ነው ብዙ ጊዜ ሀሳብ ላይ የማተኩረው። እኔ እንደውም ምን ብዬ አስባለሁ እንደው ከመጣሁ ዘንድ አሁን ምዕራባዊ አስተሳሰብ አለ እንደምታውቀው፣ የእኛ አስተሳሰብ አለ። በጣም ወለል አድርጎ ሀሳብን መክፈትም ወንጀል ነው። ጥርቅም አድርጎ መዝጋትም ልክ ነው ብዬ አላምንም። እኔ ማዳቀል የሚባል አሁን ለምሳሌ የውጭ ከብቶችን የሀገር ከብቶች እየተዳቀሉ ከእኛ ሀገር ጣፋጭነት ከውጩ ብዛትን ወስደው ጥሩ ኮርማ፣ ጥሩ በሬ፣ ጥሩ በግ እንደሚወጣ ይቻላል። እኔ ደግሞ አስተሳሰባችን አዳቅን ወፍራም ሀሳብ አንወልድም ወይ? ከምዕራቡ ዓለም መውሰድ ያለብን ነገር መውሰድ የለብንም ወይ? ሙሉ በሙሉስ መውሰድ ያለብን ወይ?
የሚያግባባ ነው ጋ የራስን በወጉ ይዞ የትኛው መሻሻል ይችላል፣ የትኛውን መውረስ፣ የትኛውን የእኛ ማድረግ እንችላለን የሚለው መንገድ ምናልባትም ጥሩ መንገድም ይመስለኛል።
የትምህርት የሃይማኖትና የኪነ ጥበብ አላማ ይህንን የውጩን ስልጣኔ በሀገር ልክ ቀዶ ሰፍቶ ማልበስ ይመ ይህን ነው
የሀሳብ ነገር። እንግዲህ ለብዙዎች ቅርብ ነው። በቀኑ የምናደርጋቸው ነገሮች በሙሉ ቀደም ብለው እንደጠቀሱት ከሀሳብ ነው የሚነሱትና ሀሳብ ወደ አንድ ፍሬ እስኪለወጥ ባለበት መንገድ ውስጥ ብዙ ይጓዛልና በጎም ይሁን መጥፎ የሚመጣው ውጤት ያ ሀሳብ ወደ ድርጊት ከመቀየሩ በፊት በዛ ሰው ልቦና ውስጥ ማደር አለበት። ሀሳብ በአእምሮ ውስጥ በህሊና ውስጥ እያለ አንድ ሰው ባሰበው ነገር ብቻ ተጠያቂ አይደለም እና ድርጊት ካልተከተለ የፍሬውም ባለቤት አይሆንም ድርጊት ካልተከተለና። እስኪ ይሄን አጥብቀው የሚያዩት ምናልባትም የህይወትን ደረጃ የህይወትን መንገድ ሊያሻሽል ሊበጅ ይችላል፣ እንጠቀምበት እንችላለን ሀሳብ ነው መሰረቱ ያሉትን ተዘዋውረው ከተመለከቱባቸው አካባቢዎችም ባህሎች አንጻር ሰዎች የሌላውን ሀሳብ እንዲያዩ እንዲመረምሩ ለማድረግ ሀሳብ መፈቀድ አለበትምና አንድ ሰው የራሱን ሐሳብ መግለጽ መቻል አለበትና እስኪ ከኛ ባህልና ተዛዋሮ ከተመለከታችሁ አካባቢዎች ጋር
እንደሳ በመጀመሪያ ደረጃ ቀድም ሐሳብ በራሱ ማንም ሰው ያስባል ዝም ብለ ምታ ተነስተ ተቀመጠ መታሰባቸው ሐሳቦች አሉ። እነዚህ ሐሳቦች ግን የሚያስቡ ጭንቅላት ቢሆንም ጭንቅላት ደግሞ ከውጭ በሚገኙ ጥሬቃዎች የበለጠ ሐሳብ መዳበር አለበት ብያምናለሁ እኔ። የንባብ የትምህርት የውቀት የኪነ ጥበብ የሰነ ጽሁፍ የእምነት እና ማሰብ በራሱ በቂ አይደለም ብያምናለሁ። ለዚህ እንደው በቀደም አንድ ሌላ ፕሮግራም ላይ እየተናገርኩት ነበር ታላቁ ሊቅ ዮሐንስ አፈወርቅ እንደምንም ስለ ዮሐንስ አፈወርቅ በጣም ብዙ ጊዜ ነው መናገረው ብዙ ሰውም አጥኖታል ብዬ አላምንም። መቼም በኢትዮጵያ ቤተክርስቲያኔ ቤተክርስቲያን ሊታነጽላቸው ጽላት ሊቀረጽላቸው ይገባቸዋል ተረስተዋል ከመላቸው ትልልቅ ሰዎች አንዱ ዮሐንስ አፈወርቅ ነው ብያምናለሁ። ይሄ ሊቅ በጣም የግሪክን ፍልስፍና መጀመሪያ ያጠና በኋላም የግሪክን ፍልስፍና በክርስትና አጥምቆ ለወንጌል ስብከት እንድመች አድርጎ ያስተካከለ ትልቅ ሊቅ ነው። እና ይሄ ሊቅ ተግሳጽ የሚባል ድርሰት አለው ከብዙዎቹ በጥቂት ማለት ነው። እዛ ተግሳጽ ላይ በአምስተኛው ተግሳጽ ላይ ምን ይላል? ስለ አይምሮ ነው የሚናገረው። ይሄ አይምሯችን ራሳችን የሸፈነ አጥንት በጣም ጠንካራ አጥንት ነው። አሁን በኋላ ሐኪሞችን ጠይቄ እንደነገሩኝ ሰውነታችን ከሚሸከው ከቅልጥማችን ቀጥሎ በጣም ጠንካራ የሚባለው አጥንት የጭንቅላታችን ነው። እና ሊቁ ይሄን ወስዶ ምንድነው የሚለው? ስመናና ለምሉ ሞት በግዘ ጠባይ ወበንተዝ ተከና ያለው ከበባ አጽ ዘይከድኖ
ይሄ ማለት ነው።
ወደ አማርኛ ሲመለስ ናላችን ውስጥ ያለው ይሄ ማሰቢያው መካነ ዕውቀት ውስጡ ያለው ልህሉህ ነው ወይ እንደ ፈሳሽ ነገር ነው እንደ ሊጥ ነገር ነው ማለት ነው። ያነ ፈሳሹን ልህሉህን ነገር ለስላሳውን ነገር በጠንካራ አጥንት ገነባው እግዚአብሔር። ምክንያቱም ይሄ በጠንካራ አጥንት የተገነባው ጭንቅላት በጣም ዓለም ሊያወድም ሊያለማም ሊንድም ሊክብም የሚችል ዓለም ላይ ለውጥ ሊያመጣ የሚችል ጭንቅላት ነው። ይሄንን ጭንቅላት ይላል ሊቁ ዮሐንስ አፈወርቅ ታዲያ ይሄ የመጥፎም ነገር የጥሩ ነገር ምንጭ ሆነውን ጭንቅላት በጆሮ በኩል በሚገባ ነገር መገንባት ያስፈልጋል። ምክንያቱም እጃችን እግራችን አይናችን ጆሮአችን የሚያከናውኑት የአይምሮአችን ውጤት ናቸው። ለምሳሌ አንድ ሰው ሄዶ በቦክስ የሚማታው እጁ ስለፈለገ አይደለም አይምሮ አውጥቶ አውርዶ መመታት እንዳለበት ከወሰነው በኋላ
ትዛዝ ሰጠው
እጅ በቃ ጉዳይ አስፈጻሚ ነው። እንግዲህ ፍርድ ቤት ሰር ብሎ ካዘ በኋላ የፖሊስ ስራ ማሰር ነው ማለት። ስለዚህ አይምሮአችን የምንመግበው ምግብ ለእጃችን ለእግራችን እንቅስቃሴ ሁሉ ወሳኝ ነው ይላል። ስለዚህ አስተሳሰብ በዛ በኩል ካደገ እኔ አሁን የምዕራቡን ዓለም ከማደንቀው ማልፈልጋቸው ብዙ ነገሮች አሉ እንዳልኩ ማንፈልጋቸው ስልጣኔ የወለዳቸው ቅጥ ያጣ ነጻነትና ገደብ ያለፈ መብት የወለዳቸው የሰውን ማህበራዊ ኑሮ የሚያቀውሱ የሰውን ህሊናም ነፍስንም ሊያቆሹ የሚችሉ ወንጀሎች እንዳሉ አምናለሁኝ። ከዛ ባሻገር ግን ምዕራቡ ዓለም አንባቢ ነው ሲባል እሰማለሁ። እናንተም ታውቁታላችሁ መረጃ አለው ስለምንም ነገር መረጃ ይኖረዋል። በዛ ምክንያት ሐሳብ ወፈረ ሐሳብ ወፈሮ ወፍራም ንግግር ተወለደ። የወፈረው ንግግር ደግሞ ወፍራም ሐሳብ ወፍራም ስራ ወልዶ ዛሬ በሁሉም ረገድ የሁሉም ዓለም አስተሳሰብ ወደ ምዕራቡ ዓለም ነው የሚገሰግሰው። እንደምታውቀው
አብላጫውን ተጽዕኖ ማሳደር መቻሉ ይታወቃል።
የሐሳብ ነገር ካበቃለት ነው። መጋቢ ሐዲስን ዛሬ አግኝተን ከስቱዲዮ አምጥተን ለፕሮግራም ስናዘጋጃቸው ሰፊ የሆነ ሐሳብ ስላላቸው ችግር የለም። እዛ ጋር የተያዘ ነው የምጠይቀው። መጋቢ ሐዲስ መጋቢ ሐዲስን አሁን በሥነ ሥርዓቱ አንቱን በእድሜ በጣም ታናሽ እንደሚሆነው ጥርጥር የለኝም። ግን በቤተ ክህነቱ በመንፈሳዊ ሕይወት በጣም የጠለቀና ጥሩ እውቀት ያላቸው ሰው አርገን እናይና ሌሎች እንደሳቸው የቤተ ክርስቲያን አባቶችን አምጥተን እኩል ለማቆም እንቸገራለን። እኔ እቸገራለሁ። ለምን ብትል መጋቢ ሐዲስ ቤቱ በዓለማዊው በፖለቲካው በሌላ በተለያየ መንገድ ሰፊ ነው። አሁን አንድ ሰው ድንገት አይቶ መጋቢ ሐዲስን መንፈሳዊ ናቸው ለማለት ሁሉም ጋር አሉ እና እንቸገራለን። ሕይወቱን በመንፈሳዊ ሕይወት ውስጥ ለመክተትና በዛ ለመሰማራት ለሌላ አይነት ሙያ የተመቻቹ ሰው ነዎት የሚል ግምት አለ።
አሁን አድማጮች ከመንፈሳዊ ጉዳዮች አዋቂነታቸው በተጨማሪ በስነ ጥበብ ፍልስፍናና ሌሎች ርዕሰ ጉዳዮች ላይ በሚሰጧቸው ከፍ ያለ ግምት የሚቸሩ አስተያየቶቻቸው ከሚታወቁት መጋቢ ሐዲስ እሸቱ አለማየሁ ጋር የጀመርነው ወግ ተጀመረ እንጂ አልተቋጨም። የሰማችሁትን ሐዲሱ የሰነዘረላቸውን ጥያቄ ጨምሮ በተለያዩ ጭብጦች ዙሪያ የያዝነው ወግ በእሁዱ የራዲዮ መጽሔት እንደሚጠብቃችሁ ከወዲሁ ለማስታወስ ወዳለሁ። ለአሁኑ ግን መጋቢ ሐዲስ እሸቱ አለማየሁን ለጊዜያቸው አመሰግናለሁ። ግናለሁ እግዚአብሔር ይስጥልኝ።
የሐሙስ ምሽት ፕሮግራማችን እስከ 4 ሰዓት ድረስ ይቀጥላል። የተከበራችሁ አድማጮች አብራችሁ እንድትቆዩ በድጋሚ እንጋብዛለን። አሁን ቀጣዩ ፕሮግራም ሳይንስና ሕይወት ይሆናል።
ልክ የፊታችን እሁድ 15 ቀን ኢትዮጵያዊው የ35 ዓመት ወጣት አስመላሽ ዘፈሩ ራሱ የሰራትን አውሮፕላን ይዞ ከመሬት ይነሳል።
በተወለድኩበት የደቡባዊ ትግራይ አካባቢ ትናንሽ የእርዳታ አውሮፕላኖችን ሳይ በማደጌ ከህፃንነቴ ጀምሮ የአውሮፕላን ፍቅር አደረብኝ የሚለው አስመላሽ በቤተሰቦቹ የሥራ ጸባይ ምክንያት ወደ ሐዋሳ ሄደው እዚያ ነው ያደገው።
እስኪ ቀሪውን ከአስመላሽ ከራሱና ከሰለሞን አባተ ውይይት አድምጡ።
በልጅነቴ ወስኜ ነበር ሳድግ እኔ ፓይለት መሆን እንዳለብኝ።
እና ለምን
በኋላ እሺ መሆን አልቻልኩም?
ለምን
አጭር ነህ ተብዬ ከኢትዮጵያ ኤርላይንስ ሪጀክት ተደርጌያለሁ።
ስንት ነው?
ሜትር ከ69 ነኝ።
እሺ
የሚያስፈልገው ግን ፓይለት ለመሆን በእኛ ሀገር ክራይቴሪያ ሜትር ከ70 እና ከዛ በላይ ነው።
ለትንሽ
በጣም ለትንሽ ኦልሞስት
1 ሴንቲሜትር
ለመናገር ሜትር ከ70 እና ሜትር ከ69 ለመለየት ይከብዳል። በምታይበት
የጣታችንን አንዷን ክፋይ ማለት ነው።
አዎ ፀጉሬ እኮ ደርሷል በዛ ሰዓት።
ፀጉርህን ሳይ ደግሞ ፎቶግራፍ ላይ ደህና አፍሮም ስለሆንክ ከዛ በላይም ሊሄድ
ይችላል። አዎ ሁሌ እንደዛ ነኝ እና
እሺ
ፀጉሬ ደርሶ ነበረ። ትንሽ ደግሞ እየተንጠራራ ነበር፣ ሰውዬው ዝቅ ያደረገኝ ነበር በክራይቴሪያ ወቅት። እኔ ለማለፍ ካለኝ ጉጉት የተነሳ ወደ ላይ ሁሉን ጠራራ ነበረ ያችን ለማሟላት። ጫማን አውልቀን ምትለቀው በዛ ምክንያት ያው ሳሎን ወደ ፓይለት መሆን የነበረኝ ፍላጎት ሳሎን ቀረው ማለት። በወቅቱ ደግሞ ከኢትዮጵያ ኤርላይንስ ውጭ ሌላ አቪዬሽን አካዳሚ አልነበረም እንዳይሆኑ ማለት ነው። አሁን በአሁኑ ሰዓት ሌሎች የግል አቪዬሽን አካዳሚዎች አሉ፣ ገንዘብ ካለ መማር ትችላለህ። በዛን ሰዓት ግን ኢትዮጵያ ኤርላይንስ ብቻ ነው ያለው እና አቪዬሽን አካዳሚ ካልገባ የኢትዮጵያ ኤርላይንስ ሌላ ቦታ መግባት እድሉ የለም በእኛ ሀገር።
መቼ ነበር ያ የሆነው?
ከኢትዮጵያ መንገድ
ማለት የዛሬ 14 ዓመት 15 ዓመት አካባቢ ማለት ነው። እሺ ከዛ በኋላስ ቀረህ ወደ ስልጠናውም ሳትገባ? ለመሆኑ አይሮፕላን ላይ ወጥተህ ታውቃለህ? በአይሮፕላን በረህ ታውቃለህ?
እስካሁን በር ያላግም።
እስካሁን ድረስ
በር ያላግም፣ ግን በራሴ በራለሁ።
በራሴ አይሮፕላን አሁን ገና ልትበር ነው?
አዎ።
መቼ ነው የምትበረው?
ጥቅምት 28
ዝግጁ ነች ለዛን ጊዜ አይሮፕላንህ?
አዎ አዘጋጅቻታለሁ።
እስቲ እንዴት ሰራሃት ንገረኝ እስቲ። ምን ጠየቀችህ? የሲቪል ኢንጂነሪንግ እውቀትህ ምናልባት ለዚህ ጠቅሞ ይሆን? ሲቪል ኢንጂነሪንግ ነው አይደለም ያልከኝ?
አዎ።
ሲቪል ኢንጂነሪንግን እና ይሄንን ምን አገናኛቸው? ሜካኒካል ነው ይሄኛው?
እኔ ጤና መኮንን ግራጁዌት ካረኩ በኋላ በ1996 ግራጁዌት ያደረኩት። ከዛ በኋላ አፋርም ተመድቤ ጤና ጣቢያ ኃላፊ ሆኜ 2 ዓመት አገልግዬ ነበር። ከዛም በኋላ ወደ ሐዋሳ ሄጄ ወንድሜ ጋር እዛ ነበረ እሱ ጋር ቁጭ ብዬ ለመማር አስቤ ነበረ። ከዛ በኋላ እኔ አይሮፕላን ለመስራት ፍላጎት ስለነበረኝ ፓይለት መሆን ስላልቻልኩኝ ሰዎችን አማክር ሁሉ ነበረ ምን ብማር አይሮፕላን ለመስራት ያስችለኛል የሚለው ለመቀል። ከዛ በኋላ ሰዎች ሳማክር ሰዎችም አላመኑኝም፣ ያሾፋሉ እውነት ይሆን ስላልመሰላቸው። ከዛ ጤና መኮንን ስለው ከየትኛው ፊልድ ብማር አይሮፕላን መስራት እንዳለብኝ አላቅ ነበር በወቅቱ። ከዛ በኋላ ሲቪል ኢንጂነሪንግ ጆይን አደረኩ ማለት ነው። ማታ ማታ ቀን ቀን እየሰራሁኝ ማታ ማታ ሲቪል ኢንጂነሪንግ መማር ጀመርኩኝ። እዛ ላይ እንደውም ሰቃይ ነበርኩኝ ሲቪል ኢንጂነሪንግ ላይ። 2 ዓመት ከተማርኩኝ በኋላ ሳዮ ሳይንሱ ከአቪዬሽን ሳይንስ ጋር አይገናኝም፣ የምማረው ስለ ኮንክሪት ነው ስለ አፈር ነው። ስለዚህ ይሄ ሳይንስ ማቋረጥ አለብኝ ብዬ 2 ዓመት ተኩል እንደተማርኩኝ ጊዜ ከምገድል ወደ ኢንተርኔት ማንበብ በተመለስኩኝ እና ወደ አዲስ አበባ መጥቼ ኢንተርኔት ማንበብ ጀመርኩ። ከ2000 ወዲህ ነው እኛ ሀገር ኢንተርኔት የመጣው። ከዛ በፊት ግን ፌዴራል አቪዬሽን አድሚኒስትሬሽን የሚባሉ መጽሐፎች አሉ፣ ሜንተናንስ ቡኮች፣ የፌዴራል አቪዬሽን የአሜሪካ። እነዛ መጽሐፎች እየፈለጉ አነብ ነበር። ያን በማድረግ ነው እውቀት ያገኘሁት። ሲቪል ኢንጂነሪንግ የተወሰነ ጠቅሞኛል፣ ለስትራክቸራል ዲዛይን ለማድረግ። የአቪዬሽን ሳይንስን ሳነብ ኢንጂነሪንግ ኦልሞስት ተመሳሳይ ስለሆነ ሳይንሱ ያንን ረድቶኛል አንደርስታንድ ለማድረግ።
ሲቪል ኢንጂነሪንግ እየተከታተልክ እያጠና እያለህ ነጥብህ 3.8 ነበር። ይሄ ቀላል አይደለም። እና እንዴት ጥለህ ልትወጣ ቻለ?
ማትሪክ ላይ 3.8 ነው ያመጣሁት። 92 ላይ 1992 በእኛ አቆጣጠር 3.8 ነው ያመጣሁት።
እሺ
ሲቪል ኢንጂነሪንግ ስማር 3.8 ነው ስኮርስ አደረገ የነበረው። ከፍተኛ ውጤት ነው።
ከፍተኛ ውጤት ነው። አሁን ለመሆኑ ስንት ጊዜ ፈጀብህ ይችን አይሮፕላንህን ማነጽ?
570 ቀናት ፌቶብል 570 ቀናት ማለት ፕራክቲካሊ ጀምሬ እስከምጨርስ አብዬ እስከምጨርሳ ድረስ 570 ቀናት
ወደ 2 ዓመት አካባቢ ማለት ነው።
1 ዓመት ከ7 ወር
አካባቢ። ምን ጠየቀህ? ምንድን ነው ግብአቶቿ?
የዚህ ግብአት ከአብዛኛው ጣውላ አላት። ይሄ የአውስትራሊያ ጣውላ ይባላል። ከአውስትራሊያ ሀገር የሚመጣ የተቀቀለ ጣውላ ነው።
እሺ
እሱን ተጠቅሜያለሁኝ። አልሙኒየም ተጠቅሜያለሁኝ። ጋርመንት ተጠቅሜያለሁኝ። ከዛ ውጭ ደግሞ በጣም ጥቂት የሚባሉ ብረቶችን ተጠቅሜያለሁ።
ጋርመንት ማለት የጨርቃጨርቅ ነገሮች ማለት ነው።
ጨርቃጨርቆችን ተጠቅሜያለሁ፣ ፕሮፖርቲያቸውን በመቀየር ቀላል፣ እንዲሁም ከአልምንም የበለጠ ቀላል ናቸው ጋርመንቶቹ።
ራስህን የለወጥከው ባህሪያቸውን
ሳይንሱን በማንበብ አንደርስታንድ አደረኩት እና ያን ፕሮፖርቲ አመጣሁት የሚፈለገው ያህል።
ስለዚህ አንተው ትለውጣቸዋለህ ማለት ነው?
እኔም እየለወጥኳቸው ማለት ነው።
ስለዚህ ለዚህ አይሮፕላን የሚሆኑ ግብአቶቿን የምትቀያይረው ነገር አለ ማለት ነው? አንተ በጂ እየሰራ አይሮፕላኗን ከማነጽ በተጨማሪ
የነበረን ገንዘብ መኪና እንኳን መግዛት አልችልም።
ያው እሱም የሚቀጥለው ጥያቄ ነበር እሱ።
160 ሺህ ብር አካባቢ ነው የነበረኝና ያንን አይሮፕላን ለመስራት ፈለኩኝ። ስለዚህ በጣም ኮስት ዋይዝ የሆነች አይሮፕላን አላለ ወጪዋ በጣም ቆጣቢ የሆነች ግን ከዘመኑ ጋር ልትሄድ የምትችል አይሮፕላን መስራት ነበር። ያንን ነው ያጣጣምኩት። ሳይንሱን ብዙ አመት ስላነበብኩኝ ወደ 10 አመት ይሆናል ያነበብኩትና ያንን ለማድረግ የቻልኩ ህልሜን ለማሳካት ራሴን በራሴ ካፕቴን ለማድረግ የተቻለኝ ሁሉ አድርጌያለሁ።
ለምንድን ነው ጥቅምት 28ን የቆረጥከው? ለምን ሌላ ቀን አትበርም? ወይ ከ28 በኋላ ወይም ከ28 በፊት አሁን እንደዚህ መቁረጥ የሚችል ሁኔታ ላይ ካለ
ስኮላር አግኝቻለሁኝ ወደ ውጭ ሀገር ሄጄ ለመማር። ስለዚህ ከመሄድ በፊት እችኛን አይሮፕላን አብረሪያት በአፍሪካ የመጀመሪያ ሰው ያደርገኛል፣ ሄሮ ያደርገኛል። በአቪዬሽን ላይ በአፍሪካ እንደ ኮንቲኔንት እንዳየው ብዙ አይሮፕላን የሰሩ አሉ። በተለያየ አካባቢ አይሮፕላን እየሰሩ ግን የበረረ የለም። አይሮፕላን ሰርቶ የበረረ ስለሌለ እኔ የመጀመሪያ ሰው ያደርገኛል። አይሮፕላን በመስራትና ወደ ላይ ወደ 10 ሜትር ያህል በመብረር ያንን ሪከርድ መያዝ ፈልጋለኝ። እስካሁን ያለን በታሪክ የናይጄሪያ ሙባሪክ የሚባል ልጅ አለ። እሱ ሄሊኮፕተር ሰርቷል ናይጄሪያ ላይ ከወዳደቁ እቃ እነሱ ሀገር ከተከሰከሰ ቦይንግ እቃዎችን ወስዶ ሄሊኮፕተር ሰርቶ 2.1 ሜትር ያህል ወደ ላይ ተነስቶ ተመልሶ አርፏል። በ2007 ዓ.ም እንደ ፈረንጆች አቆጣጠር እና እሱ አሁን ለንደን ሄዶ ኤርክራፍት ሜንተናንስ ተምሮ ኤሌክትሮኒክስ ድርጅት ተቀጥሮ የሰራ ነው። እሱ የሰራው ሄሊኮፕተር ነው፣ እኔ ደግሞ የሰራሁት አይሮፕላን ነው።
የተለያዩ ናቸው።
አፍሪካ አቪዬሽን ሂስትሪ ላይ የመጀመሪያ ሰው ያደርገኛል።
ሞተሩን
ያንን በማድረግ በዓለም አቀፍ ሚዲያ ቀርቤ ላይክ ሲኤንኤን ኢንሳይድ አፍሪካ፣ ቢቢሲ ፎከስ ኦን አፍሪካ፣ አልጀዚራ ላይ፣ ሲሲቲቪ ላይ በመቅረብ አገሬን አፍሪካን ፕሮሞት ማድረግ ፈልጋለሁ በሳይንስና ቴክኖሎጂ ዘርፍ።
እስካሁን ድረስም ከእንግሊዝ ጋዜጦች ዴይሊ ቴሌግራፍ ይዞ ወጥቷል። እሱን አይቻለሁኝ።
አፍሪካ ሊደርሽፕ መጋዘን የሚባል ላይ ወጥቻለሁ። አፍሪካ ግሎብ የሚባል አለ፣ ዚስ ኢዝ አፍሪካ የሚባል የተለያዩ ዌብሳይቶች ላይ መጋዘኖች ላይ ወጥቻለሁኝ።
ለመሆኑ አስመላሽ የተጠቀምከው ምንድን ነው? ኢንጂኑ
የቮልክስዋገን ኢንጂን ይባላል። ቮልክስዋገን ኢንጂን ማለት ዘ ቢትልስ የሚባሉ አሉ።
አሁን
የእነሱ 40 የፈረስ ጉልበት ያለው ኤር ኩልድ ነው።
የአዲሷ ፎክስ ቫገን ነው ወይስ የድሮዋ?
አይደለም፣ የድሮዎቹ። የአሁኖቹማ በጣም ውድ ናቸው። ያንን ኮንቨርት አደረኩት። ሬሲፕሮኬቲንግ ኢንጂን ይባላል። ለመኪና የነበረውን ለአይሮፕላን ማዞር ሬሲፕሮኬቲንግ ኢንጂን አውቶ ኮንቨርዥን ነው። ትገለብጠዋል። ለመኪና ላይ የነበረውን እንትን ገልብጠ ለአይሮፕላን እንዲሆን ማድረግ ነው። አሁን ባለው ከረንት ዳታ ማለት ነው በዓለም አቀፍ 6,000,000 አይሮፕላኖች በቮልክስ ቫገን ኢንጂን ፓወር ሊሆናሉ። አሁን በአሁኑ ሰዓት 6,000 ያህል አይሮፕላኖች ዓለም ላይ አሉ በተለያዩ አካባቢ በዚህ በቮልክስዋገን ኢንጂን ተጠቅመው አይሮፕላን የተሰሩ ማለት ነው።
160,000 ብር ነበረህ እንደነገርከኝ ከሆነ እና እስካሁን ድረስ ስንት ብር ፈጀችብህ?
ሰኔ 4 ላይ ሞክሪያት ነበረ ባለፈው ጊዜ። ያኔ ፕሮፕለሩ 2 ፕሮፕለር ተሰብሮብኛል። ከሽከረከር ከኢንጂኑ ጋር ስሞክ ኤግዚት አለ የጭስ ማውጫው ከእሱ ጋር ተገናኝቶ ፍሪክሽን በመፍጠር ተሰብሮብኝ ነበር ሰኔ 4 ላይ። እስከ ሰኔ 4 160,000 ብር ነበር ያወጣሁት። ከዛ በኋላ ደግሞ የተለያዩ ማሻሻያዎችን እያደረኩኝ ወደ 180,000 ብር ነው አጠቃላይ እስካሁን ያወጣሁት።
10 ሜትር እነሳለሁ ብለሃል። ተመልሰህ ታርፋለህ ወይስ ወደፊት የምታደርገው እንቅስቃሴ አለ?
አስመላሽ በሌላ ዝግጅት ይመለስና መልስ ይሰጠናል።
ቀጥሎ የሚሰማው ርዕሰ አንቀጽ የዩናይትድ ስቴትስን መንግሥት አቋም ያንጸባርቃል።
ማንም ሰው ከሁለት የሥልጣን ዘመን በላይ ፕሬዝዳንት ሆኖ ሊመረጥ አይችልም። እንዲሁም ሌላ ሰው ለፕሬዝዳንትነት ተመርጦ ሲያገለግል ለነበረበት ዘመን ፕሬዝዳንት ወይም ተጠባባቂ ፕሬዝዳንት ሆኖ ከሁለት ዓመታት በላይ ያገለገለ ማንም ሰው ከአንድ ሌላ ሙሉ የሥልጣን ዘመን በላይ ለዚያ ሥልጣን ሊመረጥ አይችልም።
የዩናይትድ ስቴትስ ሕገ መንግሥት 22ኛው ማሻሻያ ነው ይህንን የሚደነግገው። የሥልጣን ዘመንን መገደብ ዲሞክራሲን ያጸናል የሚለው የዛሬው ርዕስ አንቀጽም ይህንኑ በኢትዮጵያ የዘመን አቆጣጠር የካቲት 20 1943 ዓ.ም በዩናይትድ ስቴትስ የተወካዮች ምክር ቤት የጸደቀ ማሻሻያ ነው መነሻ ያደረገው። ይህ ማሻሻያ ይላል ርዕስ አንቀጹ፣ ሪፐብሊኩ ከተመሠረተ አንስቶ አሜሪካውያን ሲሟገቱበትና ሲከራከሩበት ለኖረ የዩናይትድ ስቴትስ ፕሬዚደንት ሆኖ የሚያገለግል ሰው የሥልጣን ዘመን ገደብ ሊበጅለት ይገባል ወይ ለሚል ጥያቄ መቋጫ መልስ አስገኘ። በመስከረም 1780 ዓ ም አሁንም በኢትዮጵያ የዘመን አቆጣጠር የወጣው የዩናይትድ ስቴትስ ሕገ መንግሥት ለፕሬዚደንት የሥልጣን ዘመን ገደብ አልቆረጠም ነበር። ይሁን እንጂ አንድ በሕዝብ ዘንድ ተወዳጅነትን የሚያተርፍ ፕሬዚደንት ያለ ገደብ በተከታታይ የሚመረጥ ከሆነ ሙስና ውስጥ ሊዘፈቅ ወይም ጨቋኝ ሊሆን ይችላል የሚል ስጋት በብዙ አሜሪካውያን ዘንድ ሲብላላ ቆይቷል። የነጻነት አዋጁ Declaration of Independence ይባላል። ጸሐፊ ቶማስ ጀፈርሰን አብዝቶ የሚያስጨንቃቸው አንድ ጉዳይ በሕገ መንግሥቱ ውስጥ የሥልጣን ዘመን ገደብ ያለመጠቀሱ ነበር። የማልወደው ነገር አሉ ጀፈርሰን፣
አብዝቼ የምጠላው የሥልጣን ዝውውር አስፈላጊነት ጉዳይ በተለይ የፕሬዝዳንቱ መዘለሉ ነው።
የመጀመሪያው የዩናይትድ ስቴትስ ፕሬዝዳንት ጆርጅ ዋሽንግተን የራሳቸውን የሥልጣን ዕድሜ በሁለት ዘመናት ብቻ መገደብን መምረጣቸውን ያስታወሰው ርዕሰ አንቀጽ እርሳቸውን የተከተሉ መጪ ፕሬዝዳንቶች ሁሉ የእርሳቸውን አርአያ አክብረው መኖራቸውን አመልክቷል። 32ኛው ፕሬዝዳንት ቴዎዶር ዴላኖ ሩዝቬልት በ1933 ዓመተ ምህረት ለሶስተኛ ጊዜ፣ እንደገና ደግሞ በ1937 ዓመተ ምህረት ለአራተኛ ጊዜ እስከ ተመረጡበት ዘመን ያ የጆርጅ ዋሽንግተን ባልና አርአያነት ጸንቶ ኖረ። ዘመናቱ በኢትዮጵያ አቆጣጠር ናቸው። ሩዝቬልት በዚያው ለአራተኛ የሥልጣን ዘመን በተመረጡበት በ1937 ዓመተ ምህረት ወርሃ ሚያዝያ ሲያርፉ ሰዎች በተከታታይ እየተመረጡ የርዕሰ ብሔር ኃላፊነቶቻቸውን በብቃት የመወጣት ችሎታቸው ወይም አቅማቸው ጉዳይ አጠያያቂነት እንደገና ብዙ ንግግሮችና ውይይቶችን አጫረ ይላል ርዕሰ አንቀጹ። ፕሬዚደንት ባራክ ኦባማ ሐምሌ 21 2007 ዓመተ ምህረት አዲስ አበባ አፍሪካ ህብረት መድረክ ላይ ቆመው እንዲህ አሉ።
You look at Nelson Mandela. Madiba, like George Washington, forged a lasting legacy, not only because of what they did in office, but because they were willing to leave office and transfer power peacefully.
Nelson Mandela nasawlu. Madiba inde George Washington hullu የማይነጥፍ ውርሳቸውን ፈጥረው ያኖሩልን ፕሬዝዳንት በነበሩባቸው ዘመናት ባከናወኗቸው ሥራዎች ብቻ አይደለም፣ ሥልጣን ለመልቀቅና ሰላማዊ ሽግግር እንዲኖር ለማድረግም ባሳዩት ፍላጎት እንጂ።
ርዕሰ አንቀጹ መልእክቱን በዚሁ ደመደመ።
ቀደም ሲል የሰማችሁት ርዕሰ አንቀጽ የዩናይትድ ስቴትስን መንግሥት አቋም የሚያንጸባርቅ ነበር።
ትንሽ ሙዚቃ ለንጫት ነው ቆንጀት።
ጥሩ ሐሳብ ነው በጣም
ጥሩ ሐሳብ። ሙዚቃው እኮ እንደዛ ነው። የኔ ሐሳብ ታቂዋለሽ? ግርማ ነጋሽ
አር አላቀውም እንድል ነው አሁን። ግርማ ነጋሽ የዝንቱ ይጣው
በጣም ከሚደነቅባቸው ዜማዎች አንዱ የኔ ሐሳብ
አብሬው እንዳላ ዜማ የኔ ሐሳብ
የተከበራችሁ አድማጮች ለምሽቱ ያሰናዳናቸው ዝግጅቶች ተጠናቀዋል። በስቱዲዮ ፕሮግራሙን የመራችልን ብራያን ኃይሉ ነች።
በምሽቱ ፕሮግራሟን አዘጋጅ በትዝታ በላቸውና በሌሎችን ባልደረቦቻችን ስም እንሰናበታለን። ቆንጅ ይታየና
አዲሱ አበበነን አብራችሁን ስለቆያችሁ እናመሰግናለን።
ቀጥሎ የትግርኛ ዝግጅት ይቀርባል። ከግርማ ነጋሽ የኔ ሀሳብ ጋር ቆዩ።
Thank you.
Voice of America.